ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን ከቅርብ ጊዜ ወዲህ ከእስር የተፈቱትን እስክንድር ነጋ፣ አንዱዓለም አራጌ፣ ተመስገን ደሳለኝን ጨምሮ ሌሎችም እንዲሁ ቀደም ሲል ከእስር የተፈቱ ሰዎች አዲስ አበባ ጎተራ አካባቢ በሚገኝ ፖሊስ ጣቢያ በኮማንድ ፖስቱ ትዕዛዝ ታስረው እንደሚገኙ ታወቀ።
በአሁኑ ሰዓት ከለም ፖሊስ ጣቢያ መጥተው ጎተራ አካባቢ ሴፍቲ ፋብሪካ ፊት ለፊት ባለ ፖሊስ ጣቢያ ውስጥ ነው የሚገኙ። ቀደም ሲል ከሌሎች ጋር ነበሩ። አሁን ለየት ባለ ማህሌትና ወይንሸትም እንደዚሁ ከሌሎች እስረኞች ጋር ነው ያሉት። በዚህ ሁኔታ ላይ ነው ያሉት። እስካሁን እየጠበቅን ያለ ነው። ምንም የተለየ ነገር የለም።
እስረኞቹን በአካል ተገኝቶ ከጎበኟቸው ወዳጆቻቸው መካከል አንዱ የሆነው ጋዜጠኛ ውብሸት ታዬ ያሉበትን ሁኔታ ገልጾልናል።
ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰር በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ማሳያ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ።
ምክንያቱም እነሱ እንዲታሰሩ ያደረገው ስርዓት እስካለ ድረስ ዘላቂ ነገር ለመሆኑ እርግጠኛ አይደለንም ብለን ነበር እና የትናንትና እስር ይህንን ነው የሚያረጋግጠው። መሰረታዊ የሆነ ለውጥ ከሌለ አንዳንድ ሰዎች መታሰር ወይ ጥቂት መቶ ሰዎች መታሰር ለውጥ እንደማያመጣ ነው የሚያሳየው እና
የድርጅቱ የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን ነበር የሰማችሁት።
በባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን፣ የመንግስትና የግል ጋዜጠኞችና ሌሎች ባለሙያዎች በአጠቃላይ 19 ሰዎች ቅዳሜ መጋቢት 15 2010 ዓ.ም መታሰራቸውን ያነጋገርናቸው ሰዎች ለአሜሪካ ድምጽ ተናግረዋል።
ጣና ዳር አካባቢ ላይ ራሶች መገቡበት ሰዓት ነው እንደታሰሩ የሰማሁት። በወቅቱ ስልክ ሲደውል ያው አይሰራም ነበር። በነጋታውም ስልኩ ክፍት ነበር ግን አይነሳም። የሁለት ጓደኞች ስልክ ሞክሬ ነበር ይሳይ እና ይጋሻው አይነሳም እና በኋላ ላይ እንደዚህ እንደታሰሩ ነው የሰማ ነው።
ከታሰሩት ሰዎች መካከል የአብዛኞቹ ወዳጅ እንደሆነና እነዚህ የታሰሩ ሰዎች የተነሱበትን አማራ ብዙ በደል ደርሶበታልና አንድ ተወካይ ያስፈልገዋል የሚለው አላማ ተሳታፊ እንደነበር የገለጸልን ወጣት ነው ይዘነዋል።
በዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ እና 50ውም ግዛቶች በመቶዎች ሺዎች የሚቆጠሩ ሰልፈኞችን ቅዳሜ ዕለት አስተናግደዋል።
ሙሉ ዘገባውን ይዘናል።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ከቻይና ጋር በቀረጥ ጭማሪ ምክንያት የንግድ ጦርነት ይነሳል የሚለው ስጋት ጋብ በማለቱ የዩናይትድ ስቴትስ የአክሲዮን ዋጋ ዛሬ አንሰራርቷል በሚል ዜና ነው ፕሮግራማችን የምንጀምረው።
ዩናይትድ ስቴትስ ትላንት በሳውዲ አረቢያ ላይ ያነጣጠረውን የሚሳይል ጥቃት አጥብቃ አውግዛለች። ዛሬ ከውጭ ጉዳይ መስሪያ ቤቷ የተሰጠውን መግለጫም ዩናይትድ ስቴትስ የሳውዲ ሸሪኮችን ድንበሮቻቸውን ከመሰል ስጋቶች የመከላከል መብቶቻቸውን ትደግፋለች ይላል። በኢራን ከሚታገዙ የየመን ሽምቅ ተዋጊዎች መሆኑ ከሚታመን ወደ ሳውዲ በብዛት ከተተኮሱ የቦሊስቲክ ሚሳይሎች ስብርባሪ ሪያድ ውስጥ በትንሹ አንድ ሰው ሲገደል ሌሎች ሁለት ሰዎች ቆስለዋል። ሁለቱ ሰለባዎች ከዋና ከተማዋ አቅራቢያ በሚገኙ መንደሮች የነበሩ ግብፃውያን መሆናቸውም ተዘግቧል። የሳውዲ አየር ኃይል በሪያድና ሌሎች ሶስት ከተሞች ላይ ከተተኮሱ ሚሳይሎች ሰባቱን አየር ላይ ቀልባ ማውደሟንም አስታውቋል። በምድር ያሉ እማኞች እንደተናገሩት ሰማይ ላይ ከባድ ፍንዳታ መስማታቸውንና ብልጭታ ማየታቸውን ነው። ሁቲዎች ካለፈው ዓመት ጀምሮ በሪያድ ዓለም አቀፍ አውሮፕላን ማረፊያ ላይ ያነጣጠረውን ጨምሮ ብዛት ያላቸው ሚሳይሎች ወደ ሳውዲ አረቢያ ተተኩሰዋል። ሚሳይሎቹ በኢራን የተሰሩ መሆናቸውን የተባበሩት መንግስታት ባለሙያዎች አረጋግጠዋል።
ከአንጎላ ማዕከላዊ ባንክ ወጪ ተደርጎ ወደ እንግሊዝ ሀገር ከተዛወረው 500 ሚሊዮን ዶላር በተያያዘ የቀድሞ ፕሬዝዳንት ልጅ በማጭበርበር ወንጀል ተከሰሱ። የቀድሞ ፕሬዝዳንት ጆዜ ኤድዋርዶ ዶስ ሳንቶስ ወንድ ልጅ ጆዜ ፊሎሚኖ ዶስ ሳንቶስ 5 ቢሊዮን ዶላር የሚያንቀሳቀሰው የአንጎላ ብሔራዊ ሀብት ድርጅት የቀድሞ ስራ አስኪያጅ የነበሩ ሲሆን ትላንት እሁድ በማጭበርበር ወንጀል ክስ ተመስርቶባቸዋል። ከሀገር እንዳይወጡም ታግደዋል። የቀድሞ የአንጎላ ብሔራዊ ባንክ ገዢ የነበሩት ቫልተር ዳ ሲልቫም በማጭበርበር ወንጀል ተከሰዋል።
በመጨረሻም ዩናይትድ ስቴትስ 60 የሩሲያ ዲፕሎማቶችን ለማባረር ወስናለች። ዲፕሎማቶቹ በአንድ ሳምንት ጊዜ ውስጥ እንዲወጡ የተወሰነው በስለላ አድራጎቶች ላይ ተሰማርተዋል በሚል መሆኑን ከዋይት ሀውስ ቤተ መንግስት የወጣው ዘገባ ይጠቁማል። አንድ የቀድሞ ሩሲያ ሰላይ የነበሩ ሰው ከሴት ልጃቸው ጋራ ሳልስበሪ እንግሊዝ ውስጥ ነርቭ አዋኪ በሆነ ጋዝ የተመረዙት ከሞስኮ በወጣ ትዕዛዝ ነው የሚል እምነት ከእንግሊዝ መንግስት ጋር የተጋሩ ሌሎች የአውሮፓ ሀገሮች ተመሳሳይ እርምጃ መውሰዳቸው ታውቋል። ፈረንሳይ፣ ጀርመንና ፖላንድ ከሀገሮቹ መካከል መሆናቸውም ታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። በቅርብ ጊዜ ከእስር የተፈቱትን እስክንድር ነጋን፣ አንዷለም አራጌን እና ተመስገን ደሳለኝን ጨምሮ አያሌ ሰዎች አዲስ አበባ ጎተራ አካባቢ በሚገኝ ፖሊስ ጣቢያ በኮማንድ ፖስቱ ትዕዛዝ ታስረው እንደሚገኙ ታወቀ። ፖሊስ ተጠርጣሪዎቹ በኮማንድ ፖስቱ ትዕዛዝ ከመታሰራቸው የተለየ ሌላ መረጃ እንደሌለው ተናግሯል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኮልናል።
ትናንት ከአቶ ተመስገን ደሳለኝ ቤተሰብ መኖሪያ ቤት በፖሊስ ቁጥጥር ስር የዋሉት 12 ሰዎች ናቸው። ከእነዚህ መካከል በቅርቡ ከእስር የተፈቱት አቶ እስክንድር ነጋ፣ አንዷለም አራጌ፣ ተመስገን ደሳለኝና የኢንተርኔት አምደኞቹ በፈቃዱ ኃይሉና ማህሌት ፋንታውንም ይገኙበታል። ሁሉም ታሳሪዎች ትናንት በፖሊስ ቁጥጥር ስር ከዋሉበት ጆሞ ከሚባለው የአዲስ አበባ ክፍል በተለምዶ ጎተራ እየተባለ ወደሚጠራው መንደር ወደሚገኝ ፖሊስ ጣቢያ ተዛውረዋል። በአካል ተገኝተው ከጎበኟቸው ወዳጆቻቸው መካከል አንዱ ጋዜጠኛ ውብሸት ታዬ አሁን ያሉበትን ሁኔታና ስፍራ ለቪኦኤ አስታውቋል።
በእስር ላይ ነው የሚገኙ ሰዎቹ በአሁኑ ሰዓት ከደቡብ ፖሊስ ጣቢያ መጥተው ጎተር አካባቢ ፔፕሲ ፋብሪካ ፊት ለፊት ባለ ፖሊስ ጣቢያ ውስጥ ነው የሚገኙ እና አሁን ቀደም ሲል ከሌሎች ጋር ነበሩ። አሁን ለየት ባለ ቤት ውስጥ አስቀምጠዋቸዋል። ትንሽ ሰፋ ያለ ነው የሚባለው። ማህሌትና ወንሸትም እንደዚሁ ከሌሎች እስረኞች ጋር ነው ያሉት። በዚህ ሁኔታ ላይ ነው ያሉት። እስካሁን እየጠበቅን ያለ ነው። ምንም የተለየ ነገር የለም።
በቅርቡ ከእስር ከተፈቱት ምናልባትም ከሌሎቹ ዘግይቶ የተፈታው የቀድሞ ሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋይም በጠዋት ተገኝቶ ጎብኝቷቸው ነበረ።
ጠዋት ላይ እንግዲህ እንዳየናቸው ብዙም እንቅልፍ አላገኙም። በተለይ በዚህ ወንዶቹ የነበሩበት ቦታ ታስረውበት የነበረ ቦታ በጣም ብዙ ሰው ነበር። ከዚህ ከሰበት አካባቢ ተይዞ የመጡ ወደ 80 የሚደርሱ ወጣቶች ነበሩ በኮማንድ ፖስቱ ስም ታፍሰው የመጡ እና መተኛም ቦታ አልነበረላቸውም። ቁጭ ብለው ነው ያደሩት። እንደውም እነ እስክንድር ከጉዞ ነበር የመጡት እና እረፍቱላ አላደረጉም። አሁንም ያዩኋቸው ሰዓት አይናቸው ላይ ገና እንቅልፍ እንዳለ ነው። ምንም ድካም፣ በጣም ከፍተኛ ድካም ስሜት ነበረባቸው።
ማረጋገጥ ባይቻልም እነዚህ ተጠርጣሪዎች ይፈታሉ የሚል ጭምጭምታ ስለነበረ የሰማው ወይንም የተጨበጠ ነገር ይኖረው እንደሆነ ውብሸት ታዬን ጠይቄዋለሁ።
ምናልባት ትላንትና እኛ ስሳ ተፈታሉ የሚል ተስፋ ነበረ። አስፈላጊ ማጣራት ተደርጎ ጉዳዩ እግዚአብሔር እንኳን አስፈታቸው የሚል እንጂ ፖለቲካ አልነበረም። ሌላ አጀንዳ አልነበረው። የአስቸኳይ ጊዜ አዋጁን የሚጥስ አልነበረም። ስለዚህ ማታ ይፈታሉ የሚል ተስፋ ነው የነበረ። ነገር ግን ያው እንደሚታወሰው እስካሁን ድረስ ቆይቷልና ገብተን አናግረናቸዋል። ሁሉንም አናግረናቸዋል። ሴቶቻችን አናግረናል። እነ እስክንድርም አናግረናል። እነ አንዷለም አናግረናል። ለፍቃ ሁሉንም አናግረን ይወጣ ነው እና ምንም የሚያውቁት ነገር የለም እስካሁን ድረስ። ምንም ሰው መቼም ተስፋ ያደርጋል። ተስፋ አድርገን ነው እየጠበቅን ያለ ነው። ያ ሁላ ውሳኔ ተላልፎ እዚህ ላይ ከተደረሰ በኋላ እንኳን እግዚአብሔር አስፈታችሁ በሚል ሰበብ ለተደረገ የምታደጉ መልሶ ያስሯቸዋል ብዬ እኔም አላስብም።
እነስክንድር ነጋ ትናንት በፖሊስ ቁጥጥር ስር የዋሉበት መንስኤ ከቀድሞው የኢትዮጵያ ባንዲራ ጋር በተያያዘ እንደነበረ ተገልጿል። ይሁንና ተጠርጣሪዎቹ በአሁኑ ጊዜ የሚቀርቡላቸው የመርማሪ ፖሊስ ጥያቄዎች ይህን ብቻ የተመለከተ እንዳልሆነ አቶ ዮናታን ተስፋዬ ያስረዳል።
እንግዲህ ምርመራው ላይ አሁን የተለየ ነገር ደግሞ እየመጣ ያለው በተለይ እነ አንዷለም እስክንድር እና ተመስገን ከዚህ በፊት ወደ ተለያዩ የሀገሪቱ አካባቢዎች እየሄዱ እዛ ጥሪ ያደረጉላቸው ሰዎችም ጋር እየተገኙ ሲያበረቱ የተጎዱ አካባቢዎች ላይ እየሄዱ ነበር እና ያንን እንደ ምርመራ አድርገው ነው የሚጠይቋቸው። ያለ ደግሞ አሁን የሰማነው በጣም የሚያስገርም ነገር ነው። ሰው አገሩ ላይ ተንቀሳቅሶ የተጎዱ ያዘኑትን ማጽናናት መጠየቅ እንኳን እንደ ወንጀል ተቆጥሮ የሚመረመርበት አይነት ሁኔታ ነው ያለው። አሁን እነሱም የተጠየቁት ከዚህ ከባንዲራው ጋር በተያያዘ ካለው ውጪ ማለት ነው።
ፖሊስ ለኖብሸት ታዬ እንደገለጸው እነ እስክንድር በተያዙበት ጉዳይ ዝርዝር ማስረጃ የለውም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰር በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ማሳያ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ። ሰዎች መኖሪያ ድረስ በመሄድ ማህበራዊ መቀራረቦችን በማፈን ማሰር አፋኝ ከሆነው የአስቸኳይ ጊዜ አዋጅም መንፈስ በላይ ነው ያለው ደግሞ መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራ የሰብአዊ መብት ድርጅት ነው። የኢትዮጵያ መንግስትም ሆነ ፖሊስ ስለታሰሩት ሰዎች የሚለውን ምላሽ ማግኘት በስልክ ያደረግነው ሙከራ አልተሳካም። ጽዮን ግርማ ዝርዝር አላት።
ማምሻውን ከእስረኛ ቤተሰቦች ያገኘነው መረጃ እንደሚጠቁመው እስረኞቹ የሻይ ቡና ፕሮግራም ባዘጋጁበት የመኖሪያ ቤት ግቢ ውስጥ ዛፍ ላይ የተሰቀለውን አረንጓዴ፣ ቢጫ፣ ቀይ ባንዲራ ማን እንደሰቀለው እንዲናገሩ ከተጠየቁት ጥያቄዎች አንዱ መሆኑን ነግረውናል። ማምሻውን ደግሞ የጣት አሻራ መስጠታቸውን ነው የገለጹት። የዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ተከራካሪ የሆኑት አቶ ፍሳሐ ተክሌ ድርጅታቸው ከዚህ ቀደም እነ ዶክተር መረራ ጉዲና፣ እነ አቶ በቀለ ገርባ፣ ጋዜጠኛ እስክንድር ነጋና ሌሎች ታዋቂ ፖለቲከኞችና ጋዜጠኞች በተፈቱበት ጊዜ የሰጠውን መግለጫ በማስታወስ እስረኞቹ መፈታታቸው መልካም ነበር፣ ሆኖም ግን ዘላቂ ለውጥ በሀገሪቱ ለማምጣት በአጠቃላይ መስተካከል ያለበት ሕግና ስርዓት ጉዳይ እንደሆነ ማሳሰባቸውን አስታውሰው የዛሬውን አስተያየታቸውን ይጀምራሉ።
ምክንያቱም እነዚህ ሰዎች እንዲታሰሩ ያደረገው ስርዓት እስካለ ድረስ ዘላቂ ነገር ለመሆኑ እርግጠኛ አይደለንም ብለን ነበር እና የትናንትና እስር ይህንን ነው የሚያረጋግጠው። መሰረታዊ የሆነ ለውጥ ከሌለ አንዳንድ ሰዎች መታሰር ወይ ጥቂት መቶ ሰዎች መታሰር ለውጥ እንደማያመጣ ነው የሚያሳየው እና ዛሬ እነ እስክንድር እነ በፍቃዱ ማለት ፋንታሁን በተለያየ ጊዜ ታስረው የነበሩ ሰዎች ናቸው። ከሁለት አመት በፊት ከአንድ አመት በፊት የተለቀቁ በፍቃዱ እንግዲህ ያው እስር አልፈውም እንደምታውቁት ባለፈው የስቴት ኦፍ ኢመርጀንሲ ጊዜ እንደዚህ ታስሮ ነበረ። እስክንድርም በቅርብ ጊዜ ያው ከድሮ ጀምሮ እንደዚህ ሲታሰር የኖረና አሁን ለሰባት አመት ለረጅም ጊዜ ታሰረ እንዲለ እነዚህ ሰዎች እንግዲህ እስካሁን ወንጀል ሰጥተውም አይደለም የተለያየ ጊዜ የሚታሰሩት የነበሩት ግን አሁን ደግሞ ትናንትና እንግዲህ ፕራይቬት በሆነ ሁኔታ በቤታቸው ግቢ ውስጥ ጋዜጠኛ ተመስገን ደሳለኝ ግቢ ውስጥ ነበረ ተሰብስበው የነበረው እና እዛ ከዛ ነው እንግዲህ የታፈሱት። ይህን በማራዛቸው ብቻ መታሰር እንግዲህ በየትኛውም ሁኔታ አስቸኳይ ጊዜ አዋጅ ውስጥ ራሱ የሚገባ ነገር አይደለም። ተካላይ እንግዲህ ኢትዮጵያ የሚያስፈልጋት ህግና የመልካም አስተዳደር ለውጥ የሰብአዊ መብት አያያዝ ለውጥ ነው እንጂ ነው የሚለውን ነገር የሚያረጋግጥ ያንን የሚያሰምር ነገር ነው ብዬ ነው የምለው።
የስርዓት ለውጥና ማሻሻል እስካልተደረገ ድረስ ሰዎችን እየፈቱ ማሰር መቀጠሉ እንደማያስገርም አቶ ፍስሐ ጨምረው ይናገራሉ።
አሁንም እንግዲህ ኢትዮጵያ ውስጥ የሰዎች ሀሳባቸውን የመግለጽ የመሰብሰብ መብት እንደሌለ ሰው እና ይሄ በሌለበት ሁኔታ ደግሞ የፖለቲካ ምህዳሩ ሰፍቷል ብሎ እንደማይቻል ነው የሚያሳየው። ምናልባትም የተገባው ተስፋ እየከሰመ እንዳለ ነው የሚያሳየው። የፖለቲካ ምህዳሩን የፖለቲካ ማዕቀፉ እናሰፋለን የተባለው ነገር በዚህ በአስቸኳይ ጊዜ አዋጅና በሌሎች እርምጃዎች እየከሰመ ነው የሄደው። ተስፋ ተይዞ ነበር ግን በዛ አቅጣጫ እንዳልሄደ ነው የሚያሳየው።
እስረኞቹ ትላንት ከሚገኙበት ጀሞ ፖሊስ ጣቢያ ለአሜሪካ ድምጽ እንደገለጹትና ዛሬ ከሚገኙበት ጎተራ ፔፕሲ የተባለ ከሚጠራው ፖሊስ ጣቢያ ታስረው ከሚገኙበት ቦታ የጎበኟቸው ቤተሰቦች እንደገለጹት አንዱ የተጠየቁበት ጉዳይ እሁድ ዕለት በነበረው ፕሮግራም ጋዜጠኛ ተመስገን ደሳለኝ የጀሞ የሚገኘው የኮንዶሚኒየም መኖሪያ ቤት ግቢ ውስጥ ተሰቅሎ የነበረው የባንዲራ ጉዳይ እንደነበረ ነው። ይህንን በተመለከተ አቶ ፍስሐ ተክሌ የሚሉት አላቸው።
ባንዲራ በተመለከተ ሕግ አለ። ኢትዮጵያ ውስጥ የባንዲራ ሕግ አለ። እዛ ላይ አንደኛው ያው የዩኒቨርሲቲ ለኛውን ያልሆነውን ባንዲራ መጠቀም ያስቀጣል ነው ባለው። ግን ያ ወንጀል ቢሆን እንኳን ተፈጽመዋል ቢባል ያፈጸሙበት ሁኔታ ከግምት ውስጥ መግባት አለበት። አንደኛ በግል ግቢያቸው ውስጥ ደረጉ ፐብሊክ ጊዜ አይደለም የሚጠቀሙበት። ያን ደግሞ መጠቀም ይዞ መገኘት ወንጀል አይደለም። በራሱ በኢትዮጵያ ሕግ ቢሆን በግቢያቸው ውስጥ የራሳቸው ፍርቶች ከቤት ማን የማንንም ባንዲራ ተናግገዋል ተገቢውን ባንዲራ ተጠቀሙ ብሎ ማለት አይቻልም። ምክንያቱም የድሮን ባንዲራ እኮ ሳጥን ውስጥ ሊኖርሽ ይችላል እና ለምን ሲኖረህ ማለት ነው። ስለዚህ በራሳቸው ግቢ ውስጥ ከተጠቀሙት ነገር በዛ መለጠፍ አለማለት ነው እያላስብ፣ ሁለተኛ ደግሞ እሱም ቢሆን ደግሞ እነዚህ ሰዎች የዋስ መብታቸው በዚህ ሁኔታ ሊከለከለ የሚያስከለክል ወንጀልም አይደለም። ስለዚህ በዛ ነው የተከሰሱ ኮሚዳ የዋስ መብታቸውን ሊያስከለክል የሚችል ነገር አይደለም። እስካሁንም ተይዘው መቆየት አልነበረባቸው።
መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራው የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም በበኩላቸው እንዲህ ያለ ድርጊትና ውሳኔ አስቸኳይ ጊዜ አዋጁ ከሚያፍነው በላይም ነው ይሉታል።
አንደኛ አደባባይ ላይ የተደረገ ስብሰባ፣ አደባባይ ላይ የተደረገ ሰፊ ወይም ሰልፍ ወይ ምናምን አይደለም። በመኖሪያ ቤት ውስጥ እንኳን የሚደረጉ መቀራረቦችን፣ ማህበራዊ ግንኙነቶችን ማፈን ይሄ አፋኝ ከሆነው የአስቸኳይ ጊዜ አዋጅም መንፈስ በላይ የሄደ ነው እና መንግስት ምን ያህል ጭንቀት ውስጥ ፍርሃት ውስጥ እንዳለና በዛ ፍርሃት ተነስቶ ደግሞ የዜጎችን መብት ከፊ በሆነ ሁኔታ እየጣሰ መሆኑን ስለሚያሳይ ይሄ በፍጹም ከህገ መንግስቱም እንደገና ደግሞ አፋኝ ነው ብለን ካወገዝነውም አስቸኳይ ጊዜ አዋጁም በከፋ ሁኔታ በአፈጻጸም ደረጃ የጸጥታ ኃይሎች የዜጎችን መብት እየጣሱ ነው እና ይሄ በአስቸኳይ መቆም አለበት፣ የታሰሩትም ሰዎች በአፋጣኝ መለቀቅ አለባቸው የሚል ነው።
በትላንትና ዕለት ተይዘው በእስር ላይ የሚገኙት 11 ሰዎች ጋዜጠኞች፣ የሰብአዊ መብት ተከራካሪና የኢንተርኔት አምደኞች ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ መሆናቸው ይታወቃል። የኢትዮጵያ መንግስት በዚህ ላይ የሚሰጠውን ምላሽ ለማግኘት የፌዴራል የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ በተደጋጋሚ ደውለን ነበር። ስልካቸው ስለማይሰራ የመንግስት ምላሽ ማካተት አልቻልንም። በተጨማሪም ታስረው ይገኙበታል ወደ ተባለው ጎተራ ወደሚገኘው እና ፔፕሲ እየተባለ ወደሚጠራው ፖሊስ ጣቢያ በተደጋጋሚ የስልክ ሙከራ አድርገናል። ምላሽ ማግኘት ሳንችል ቀርተናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደሚቀጥለው ዘገባችን ነው የምናልፈው። በባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን፣ የመንግስትና የግል ጋዜጠኞችና ሌሎች ባለሙያዎች በአጠቃላይ 19 ሰዎች ቅዳሜ መጋቢት 15/2010 ዓ.ም መታሰራቸውን ያነጋገርናቸው ሰዎች ለአሜሪካ ድምጽ ተናግረዋል። ግለሰቦቹ የአማራ ሕዝብ እየተፈጸመበት ላለው የመብት ጥሰትና በኢኮኖሚ ተጠቃሚነት መረሳት ተወካይ አካል ያስፈልገዋል በሚል ህጋዊ የፖለቲካ ፓርቲ ለማቋቋም ብሔራዊ ምርጫ ቦርድ የጠይቃቸውን መስፈርት ለማሟላት በመንቀሳቀስ ላይ እንደነበሩም ተናግረዋል። በእለቱም ስለሚያስፈልጋቸው ነገር ተወያይተው ከጨረሱ በኋላ ራት እየበሉ መታሰራቸውን የገለጹት የአማራ ክልል ቃል አቀባይ ስልካቸው ስለማይነሳ ልናገኛቸው አልቻልንም። ጽዮን ግርማ ዝርዝር አላት።
ይህንን በተመለከተ ማምሻውን መረጃ እንዲሰጡን ወደ ተለያዩ ሰዎች የስልክ ሙከራ አድርጌ ነበር። አንድ ወጣት አገኘው። ወጣቱ እንደሚለው ስንንቀሳቀስ የነበረው በግልጽ እንደዚሁም ደግሞ በአደባባይ በህጋዊ መንገድ እንደሆነ ገልጾ፣ በተጨማሪም ደግሞ በጣና ላይ በጣም አስጊ በነበረው የእምቦጭ አረምም ላይ እንደዚሁ በግልጽ እየተንቀሳቀስን ማህበራዊ ኃላፊነታችን ስንወጣ የነበርን በሀገር ውስጥ በሚገኘው ህጋዊና ሰላማዊ የትግል መንፈስ የተነሳንበትን ዓላማ ለማስፈጸም ስንንቀሳቀስ ነበር። ይህንን ደግሞ በድብቅ ሳይሆን በግልጽ ስናከናውነው የነበረው ነው ብሎኛል።
ከእኔ ጋር አብሮ የሚንቀሳቀሱ የነበሩ ልጆች ናቸው ማለት
አብረን ቆይተናል። ይህን እንቅስቃሴ ስናደርግ አማራ የሚወክል ድርጅት የለም። አማራ እየተገፋ ለአማራ የሚቆረቆር ድርጅት የለም። ስለዚህ ስርዓቱ ደግሞ የዘረኝነት ጽንፉ በጣም ጫዋች ወጣና አማራን የሚያገል ስርዓት ስለሆነ ለዚህ ህዝብ እንታገል የሚል አይነት አቋም ይዘን ቆይተናል። መንቀሳቀስ ከጀመር ምርጫ ቦርድ ጠይቀን ደብዳቤ የሚሰጡን አይ ደብዳቤ ሳይሆን የፎርም ወረቀት ነው የሚሰጣችሁ፣ በቀይችን ፎርም ይዛችሁ መስራች አባላት ፊርማ ማስፈረሚያ ቅጽ መስዳችሁ የመስራች አባላት 750 ሰው ፊርማ ደምስ እና ፕሮግራም አዘጋጅታችሁ የጠቅላላ ጉባኤ አጋችሁ የምታሳውቁም ብለውን በዛ መንገድ የተንቀሳቀስን ነበር። ደንብ አዘጋጅተናል፣ ፕሮግራም አዘጋጅተናል እና በዛ መንገድ ነበር የተንቀሳቀስን የነበረው። ጉባኤ ልናደርግ ጥቂት ቀናቶች ናቸው የቀሩ እና ከጉባኤው በፊት ግን ጠቅላላ ስራውን የለባቸው መንገዶች ምን ይመስላሉ የሚለውን ነገር ለማየት እና ጉባኤውን ላይ የሚያክል ሰው ይገኝ የት እናድርገው የሚለውን ነገር እንደዚህ የመሳሰሉ ነገሮችን ለመወሰን ነው። ባህር ዳር ላይ ከአራቱም አካባቢ ላይ ከወሎም፣ ከጎንደርም፣ ከጎጃም፣ ከሸዋ አካባቢ ሰዎች ከአዲስ አበባ ጀምሮ የሄዱ ሰዎች የሚያደርጉት አነስተኛ ከጉባኤ በፊት ያለ ሚቲንግ ነበረ እና ያንን ሚቲንግ ቀን ላይ አድርገው ማታ ጣና ዳር አካባቢ ላይ ራት የሚመገቡበት ሰዓት ነው እንደታሰረ የሰማሁት። በወቅቱ ስልክ ሲደውል አይሰራም ነበር። በነጋታውም ስልኩ ክፍት ነበር ግን አይነሳም። የሁለት ጓደኞችን ስልክ ሞክሬ ነበር፣ ይሳይና ይጋሻው አይነሳም። እና በኋላ ላይ እንደታሰሩ ነው የሰማ ነው።
በአሁኑ ሰዓት በባህር ዳር ከተማ በእስር ላይ ይገኛሉ የተባሉት 19 ሰዎች ናቸው። ለመሆኑ ከነዚህ መካከል እነማን ይገኙበታል ስል ለዚህ ወጣት ጥያቄ አቅርቤለት ነበር።
ከአራቱ አቅጣጫ የሄዱ ሰዎች ናቸው ያሉት። ብዙዎቹ የዩኒቨርሲቲ አስተማሪዎች ናቸው። እንዳይሳቸው እነ ተመስገን ተሰማ፣ እነ በለጠ ሞላ፣ ሲሳይ ያልታሰባለ ኢንጂነሪንግ ግራጁዌት ነው፣ ሲቪል ኢንጂነር ነው። በለጠ ካሳ የሚባል የድሮ የቀለም ቀን ጋዜጣ አዘጋጅ ነበረ። ጋሻው መርሻ ሶሻል ሚዲያም ላይ የሚታወቅ ሰው ነው። ዳንኤል አበባው እንደዚሁ የእምቦጭ አረም በማስተባበር እንዳይ ምናምን ሲሳይ ነበረ ሰው ነው። ካሱ ኃይሉ የሚባል ልጅ አለ። እንጅባራ ዩኒቨርሲቲ አስተማሪ ነው። ባህር ዳር ዩኒቨርሲቲ የሚያስተም ፕሮፌሰሮች አሉ እና ከሁሉም የጎንደርም አካባቢ ላይ ነበሩ ሰዎች አሉ እና ከሁሉም አካባቢ ተወጣጣ ስብስብ የነበረበት ነው። በጠቅላላው
የእነዚህ ሰዎች የመሰባሰብ ዓላማ አንድ ነገር ነው፣ እሱም የአማራ ጉዳይ ወኪል ያስፈልገዋል የሚል ይላል ይህ ወጣት።
አዎ፣ ዓላማችን የአማራው ክልል የመጥጠት ዛሬ አይደለም የተጀመረው። ሀያ ምናምን አመት አማራው ጠላት ተደርጎ ተስሎ እንደ ጭራቅ ጠላት ተደርጎ ተስሎ ከኢኮኖሚውም ከፖለቲካውም ከምኑም እንዲገለል ተደርጓል። እንግዲህ ሲሆናችን እዚህ ስለነበርሽ ነገሮች ምናልባት የማየት እድሉ አጋጠመሽ እና ወደ አማራ ክልል ወደ ገጠር አካባቢዎች ላይ ምናምን ኬች በሶሻል ሚዲያም ላይ የምታያቸው ነገሮች አሉ። ኢኮኖሚካሊ ምን ያህል የላሸቀ ማህበረሰብ እንደሆነ ያለው ብሆን ተብሎ ከኢኮኖሚክ ሲስተም እንዲወጣ የተደረገ ማህበረሰብ ነው ያለው። ትምህርት ቤቶች ተብሎ ዛፍ ጥላ ስር እየተማረ ያለ ማህበረሰብ ነው። ትምህርትን ቀድሞ የጀመረ ማህበረሰብ አሁንም ዛፍ ጥላ ስር እንዲማር እየተደረገ ነው። ሁለት ሶስት ክላስ ጎን ለጎን ምንም አይነት መለያ በሌለበት ሁኔታ እንዲማር እየተደረገ ያለ ማህበረሰብ ነው። የጤና ስርጭቱ በጣም የሚዘገንን ነው። የጤና ተቋማቶች እንኳን የተሟላ ፋሲሊቲ እንኳን የላቸውም። የመብራት ጉዳይ፣ የተለያየ ጉዳይ ኢቨን አሁን ግድያዎች ምኖቹ እየተፈጸሙ ነው። እዚህ ህዝብ ላይ በጣም ከፍተኛ የሆነ እንግልት፣ እስርና ግድያ እየተፈጸመ ነው ያለው። ማረሚያ ቤቶችን ሄደሽ ብታይ የአማራ ህዝብ ወጣት ነው የሞላው፣ በተለይ ከጎንደር አካባቢ እና ከጎጃም አካባቢ ይመጣ ሰው። ስለዚህ ለዚህ ህዝብ እንደዚህ ሁሉ እየሆነ ግን የሚጮው ይህን ህዝብ የሚያስተባብ ሰላማዊ በሆነ መንገድ የዚህን ህዝብ መብት የሚጠይቅ የለም። የመንገድ ስርጭቶቹን እንኳን ብናይ መንገድ ስርጭት በጣም ነው የሚያስፈሩት። በአማራ ክልል ያሉ መንገዶች ወቁ ከሜን ሮዶች ውጪ ከተማን ከከተማ የሚያገረኝ ትልልቅ ከተሞች እንኳን ያሉበት ቦታ ላይ ምንም አይነት የመንገድ ስርጭት ነው እና ኢኮኖሚካሊ ሆን ተብሎ ተገሏል። በጤና ስርጭት በጣም የሞት የተዳከመ እንዲሆንና ብዙዎች በቀላል በሽታ እንዲሞቱ ብዙ እናቶች በቀላል በሽታ እንዲሞቱ ተደርገዋል። እየተደረገም ነው እና ይሄ ነገር መስተካከል አለበት። ይህን ነገር ለማስተካከል ደግሞ የፖለቲካ ትግል ያስፈልጋል። አማራ መታገል አለብን የሚል አቋም ይዘን ነው ለመጠየቅ ተዘጋጅተን የነበረው።
በዚህ ጉዳይ ላይ የአማራ የክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው ሳንችል ቀርተናል።
ወደ መጨረሻው ዘገባችን ነው የምናልፈው። በዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ እና 50ውም ግዛቶች በመቶዎች ሺዎች የሚቆጠሩ ሰልፈኞችን ቅዳሜ ዕለት አስተናግደዋል። የሰልፉ መሪ ርዕስ ለህይወታችን እንሰለፍ የሚል ሲሆን የጦር መሳሪያዎችን በመያዝ አሰራር ላይ የጠበቀ ቁጥጥር እንዲደረግ የሚጠይቁ ከ800,000 በላይ የተቆጠሩ ሰልፈኞች ናቸው በየአደባባዩ የወጡት። ባልደረባችን ሰለሞን አባተ በዚህ በዋሽንግተን ዲሲ በተካሄደው ሰልፍ ላይ ተገኝቶ የሚከተለውን ዘገባ አድርሶናል።
ለህይወታችን እንሰለፍ ማርች ፎር አወር ላይቭስ ከያዝነው የአውሮፓ ወር ስያሜ ማርች ጋርም በመግጠሙ ማርች ለህይወታችን ሊባልም ይችላል። በዋሽንግተን ዲሲው ሰልፍ ላይ ከግማሽ ሚሊየን በላይ ተማሪዎች ወጣቶችና ቤተሰቦቻቸው ይወጣሉ ተብሎ ቀደም ሲልም ተገምቶ የነበረ ሲሆን በሁሉም የአሜሪካ ስቴቶች ወደ 800 የሚሆኑ ተመሳሳይ ሰልፎች ተካሂደዋል። ዩናይትድ ስቴትስ ውስጥ በትምህርት ቤቶች፣ በመዝናኛ ስፍራዎች፣ በሥራ ቦታዎችና በሌሎችም አካባቢዎች በተለያዩ አጋጣሚዎች ተኩስ በሚከፍቱ ሰዎች በቀን በአማካይ የ96 ሰው ሕይወት እንደሚጠፋና በዓመት ከ30,000 ሰው በላይ ከጦር መሳሪያዎች ጋር በተያያዙ ጥቃቶች ወይም እርምጃዎች እንደሚገደል ወይም እንደሚሞት በቅርቡ የወጡ አሃዛዊ መረጃዎች ያሳያሉ። ታህሳስ 6 1783 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር የጸደቁት የዩናይትድ ስቴትስ ሕገ መንግሥት የመብቶች ድንጋጌዎች አካል የሆነው ሁለተኛው ማሻሻያ ሰከንድ አሜንድመንት መሳሪያ በንብረትነት የመያዝና ይዞም የመንቀሳቀስ መብትን የሚያረጋግጥ ሲሆን በአሜሪካ ፖለቲካ ውስጥ የበረታ ተጽዕኖ እንዳለው የሚታወቀው ብሔራዊ የነፍጥ ማኅበር ኤንአርኤ ይህንን ድንጋጌ በጽናት እንደሚጠብቅ ይናገራል። 146 ዓመት ዕድሜ ያስቆጠረውና 5,000,000 የተመዘገቡ አባላት እንዳሉት የሚነገረው ኤንአርኤ በጦር መሳሪያ ባለቤትነት ጉዳዮች ላይም የሚደረግ ማንኛውንም አይነት ቁጥጥር ይቃወማል። አሜሪካውያን በጦር መሳሪያ ባለቤትነት ጉዳይ ላይ ያላቸው አመለካከት በየወቅቱ እየተቀያየረ የመጣ ሲሆን በአሁኑ ጊዜ ወደ 69 ከመቶ የሚሆኑ የሀገሪቱ ዜጎች በጦር መሳሪያ ባለመብትነት ጉዳይ ላይ ጠበቅ ያሉ ቁጥጥሮች እንዲደረጉ የሚፈልጉ መሆናቸውን የአሶሺየትድ ፕሬስ የሕዝብ ጉዳዮች ጥናት ማዕከል ያደረገው ቅኝት አሳይቷል። በጥቅምት 2005 ዓመተ ምህረት ይህ መጠን 55 ከመቶ የነበረ ሲሆን ባለፈው ዓመት ጥቅምት 2009 ዓመተ ምህረት ደግሞ ወደ 61 ከመቶ ከፍ ብሎ እንደነበረ ይኸው ጥናት አመልክቷል። የጠበቀ ቁጥጥር እንዲደረግ ከዲሞክራቶቹ 90 ከመቶ፣ ከሪፐብሊካኑ 50 ከመቶ፣ ከመሳሪያ ባለቤቶች ደግሞ 54 ከመቶ የሚሆኑት እንደሚደግፉ ተገልጿል። ሰልፍ ላይ ልጆቹን ይዞ ወጥቶ የነበረን አንድ ኢትዮጵያዊ አሜሪካዊ የሶማሊኛ ዝግጅት ክፍላችን ባልደረባ ዛሃራ አብዲ አግኝታ አነጋግራ ነበር።
ስሜ ጌዲዮን ደሳለኝ ይባላል። ልጄ አቢጌል ጌዲዮን እና ዮናይል ጌዲዮን እና የመጣ ነው እዚህ ፕሮቴስት ለማድረግ ነው። በጠመንጃ ብዙ አይነት እንትን እየተፈጠረ ነው ትምህርት ቤቶች ውስጥ እና ማሽንጋን አሜሪካ ጦርነት ላይ አይደለም ያለው እና ማሽንጋን ምን እንደሚያደርግላቸው አይገባኝም። ስለዚህ ያንን ለመቃወም ነው ጋን ኮንትሮል እንዲደረግ እሱን ፕሮቴስት ለማድረግ ነው የመጣ ነው።
ዩናይትድ ስቴትስ ውስጥ ከጦር መሳሪያዎች ጋር በተያያዙ ጥቃቶችና የሁከት አድራጎቶች በማንኛውም መደበኛ ቀን 7 ሕፃናትና ዕድሜያቸው በአስራዎች ውስጥ የሚገኙ ታዳጊዎች ይረግፋሉ። የተካሄዱትን ሰልፎች ያዘጋጁትና የመሩት ንግግሮችን በየመድረኮቹም ያደረጉት ዕድሜያቸው በአስራዎች ውስጥ የሆኑ ተማሪዎችና ታዳጊዎች ናቸው። ይህ በጦር መሳሪያ ላይ የሚደረግ ቁጥጥር ጉዳይ ከሰባት ወራት በኋላ በሚካሄዱት የአማካይ ዘመን የተወካዮች ምክር ቤት የስቴቶችና የአካባቢ ሥልጣናት ምርጫ ወቅት የጎላ ቦታ ይኖረዋል ተብሎ እየተነገረ ነው። ዩናይትድ ስቴትስ ውስጥ በአሁኑ ጊዜ በሲቪሎች እጆች ውስጥ ከ280,000,000 በላይ የጦር መሣሪያዎች እንዳሉ ሰነዶች ይጠቁማሉ። አሜሪካ ውስጥ በመሣሪያ ምክንያት የሚፈጸመው የግድያ መጠን በሌሎች የበለጸጉ ሀገሮች በዓመት ከሚደርሰው አማካይ በ25 ጊዜ የገዘፈ መሆኑን፣ በሕዝብ ብዛት ዩናይትድ ስቴትስ 46 ከመቶውን ድርሻ ከመካከላቸው ብትይዝም በሁከት አዘል ሞት ደግሞ 82 ከመቶ የሚሆነው ጉዳት እንደሚደርስባት ይነገራል።
እንግዲህ የዛሬው የጋቢና ዝግጅታችን በዚሁ ወደ መጠናቀቁ ነው። በፌስቡክ ቪዮ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን ያድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አራጋውና ጽዮን ግርማ ነበርን። መልካም ምሽት።
Tunin radio ni segala Amerika.